ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። በ2013 ዓ.ም ተመረጽ የተቋቋመው የአምላክ ልጆች ፋውንዴሽን የምሮ ጣፋንታቸው ከሆስፒታል ወደ ጎዳና የሆኑ እናቶችን አስጠግቶ ይረዳል። እስካሁን ከ160 በላይ እናቶችን የረዳው አገር በቀሉ ፋውንዴሽን ወላጆች ከጨቅላ ልጆቻቸው ጋር ለ6 ወራት በአራስ ቤቱ ካቆየ በኋላ በዘላቂነት እንዲቋቋም ድጋፍ ያደርጋል። ከነዋተ ከሰሞኑ ተቋሙ ጎብኝቶ ቀጣዩን ዘገባ ልኳል።
በተራራቀበት ሰው ሰውን በሚሸሽበት ባስከፊው የኮቪድ-19 ሉላዊ ወረርሽኝ ወቅት ረዳት የሌላቸውና ጎዳና የመጨረሻ መዳረሻቸው የሆኑ እናቶችን ለማገዝ የተቋቋመ አገር በቀል ፋውንዴሽን ነው። ገና በ10 ዓመት የልጅነት እድሜው ያምላክ የተባለ ወጣት የታየው ራዕይ ለፋውንዴሽኑ መመስረት ምክንያት መሆኑን የፋውንዴሽኑ አስተባባሪ ሲስተር ሰናይት ፊሊፖስ ይገልጻሉ።
ያምላክ ፍቅር አለባቸው ይባል ወጣት ልጅ ነበርና ይህ ወጣት ልጅ በ10 አመቱ የራሱ የሆነ ራዕይ ይጽፋል። እዚህ ጀርባዬ ላይ እንደምታዩ በራሱ እጅ ጽሑፍ የተጻፈ ነውና ያቺ ራዕይ ይጻፋት ምንድነው? ትንሽ ድርጅት ከፍታለሁ፣ ሰራተኞች ቀጥራለሁ፣ 1700 ሄክታር መሬት የሚሆን መሬት ይኖረኛል፣ ዘመናዊ ሻ ይኖረኛል፣ በዚህ በእርሻው በሚገኘው ገቢ የጎዳና ልጆችን እረዳለሁ፣ ዩኒቨርሲቲ ከፍታለሁ፣ አገሬን ከባጅነት ነጻ አወጣለሁ፣ አገሬን ደግሞ የተንደላቀቀ አረጋለሁ ብሎ ይጽፍና ለአባቱ ይሰጣል። በ10 አመቱ ላይ ከአባቱ ጋር ይነጋገራሉ፣ እዛ ጋር እንደምናየው ይፈራረማሉ። ከዛ በኋላ ይሄ ልጅ ለትምህርት ወደ ውጭ ይሄዳል። አገር ሄዶ ከኮሌጅ ግራጁዌት ካደረገ በኋላ በ23 አመቱ ከዚህ ዓለም በሞት ይለያል።
ያምላክ የልጅነት ሬዩን ሳያሳካ በአሜሪካ ምድር የችን ዓለም በሞት ተሰናበተ። አሳዛኙ የእልፈት ዜና ከተሰማበት ማግስት ጀምሮ ቤተሰቦቹና ወዳጆቹ ሬዩን እውን ወደ ማድረግ መሸጋገራቸውንም ሲስተር ሰናይት ያስረዳሉ።
እንግዲህ በዙሪያቸው ያሉ ሰዎች፣ ጓደኞቻቸው፣ ቤተሰቦቻቸው የሆኑ ተመካክረው ለምን ፋውንዴሽን አይቋቋምም ብለው ያሰቡና ለአባቱ ያሳያሉ። ፋውንዴሽን ቢቋቋም ይሻላል ለአትሊስት ለመዝናናትም ለመታሰቢያም እንደዛ ብለው ለአባትየው ሲያሳዩ 10 አመት ላይ የጻፈው ያችን ራይ አባትየው በክብር አስቀምጧት ነበርና ፋውንዴሽኑ ከተቋቋመ በሱ ራይ ላይ ቢመሰረት ይሻላል በሚል ያችን ራይ ሰጣቸዋል። አሁን እዚህ ከመታተ ለጽሑፉ የጻፈውና ይሄ ፋውንዴሽን የተቋቋመው በሱ ራይ ላይ ነው። ከዚህ የተነሳ ነው ስያሜው የልጁ ስም ያምላክ ስለሆነ የሱ ልጆች ናቸው እንደማለት ነው።
በዚህ መልኩ የተቋቋመው ያምላክ ፋውንዴሽን ከወሊድ በኋላ ወደ ጎዳና ከመውጣት በቀር አማራጭ የሌላቸውን እናቶች ከጤና ማዕከላት ጋራ በመቀናጀት በአራስ ቤቱ ያስጠጋ ይረዳል። አቶ መልካሙ ዱንፋ የፋውንዴሽኑ ስራ አስኪያጅ ናቸው።
በተቀላላ በማማ ሻንጣ 51 ሻንጣውን ይዞ ወደ ማህበረሰብ የተመለሱ ማለት ነው። ምንም መግቢያ የሌላቸውና መጨረሻቸው ግን ጎዳና የሆነው ግን እስካሁን እስከዛሬ ድረስ ትላንት እስከገባቸው እና ድረስ 110 እናቶችን አስተናግደናል። በተቀላላ 161 እናቶችን ማለት ነው። ከነዚህ መካከል 3 መንቲዎች አሉ። ስለዚህ 164 ህጻናቶችና 161 እናቶችን አስተናግደናል። በተቀላላ ወደ 325 እናቶችና ጨቅላ ህጻናቶቻቸውን በጠቅላላ ማለት ነው ለማስተናገድ የቻለ ፋውንዴሽን ነው።
የፋውንዴሽኑ አስተባባሪ ሲስተር ሰናይት ፊሊፖስ ደግሞ አራስ እናቶች ወደ ማዕከሉ ከገቡ በኋላ ስለሚደረግላቸው ክብካቤና ስለሚሰጣቸው አገልግሎት አብራርተዋል።
አጠቃላይ የአራስ ቤት ስራ ዋና ስራችን የማልበስ ስራ ነው፣ የማረስ ስራ ነው። ማረስ ማለት እዚህ ጋር አምጥተን ለ6 ወር እናርሳለን። ለ6 ወር ስናርስ በተመጣጠነ ምግብ ነው ብናርሰው እና የሚያስፈልጋል እንደ ባህላችን በገንፎ በአጥሚት እናርሳለን። ምክንያቱም ባህላችን ነውና 6 ወር ሲቆዩ ዝም ብለው እንዳይቆዩ ይሰለጥናሉ። ስነ ተዋልዶ ይማራሉ፣ ስለ ጡት ማጥባት ይማራሉ። ከዛ በተጨማሪ ደግሞ የእጅ ጥበብ ሙያ ይማራሉ። አንዲት እናት ስትመጣ የምናረገው ነገር ምንድነው? ነባር አራሶች አሉ። ነባር አራሶች ወጥተው ይቀበሏታል። ለምን ይቀበሏታል? በእልልታ ይቀበሏታል። እኛ አሁን ይሄንን እልልታ እንዴት ሆኖ አገኘነው መሰለህ? እንደ አንዱ ቴራፒ። እንግዲህ አንዲት እናት ስትመጣ መጀመሪያ ላይ አልቅሳ በጣም ተጨንቃ አንገቷን ደፍታ ትመጣለች። ስትወጣ ግን በሳቅና በደስታ ትወጣለች። ስድስት ወሩ ቀላል አይደለም።
በአሁኑ ወቅት በፋውንዴሽኑ ከሚገኙ እናቶች መካከል የሆነችው የመንታ ህጻናት ወላድ ዝናሽ ጌታቸው ሆስፒታል እንዳለው የሚረዳሽና የሚያርስሽ ድርጅት ተገኝቶልሻል ሲባል ለማመን አልቻልኩም ስትል ባገኘችው ድል መደነቋን ትገልጻለች።
እንዲህ አይነት ቦታ ተገኝቶልሻል ዝናሽ ምንት ያለሽ አሉኝ። ልጆቼ ነው ወይስ ከልጆቼ ነው? ልጆቼን ብቻ ነው የሚቀበሉት አልኩት። ከልጆቼ ነው ሲሉኝ አላመንኩም። ልጆቼም ልጅ ነው አልኳት። ባፊ አውጥቼ ማለት ነው አይደለም ዝናሽ አይማኝ ያለችኝ ወጣ ወደዚህ ማለት ነው። ስመጣ እዚህ ጋር ሴቶቹ ተሰበሰቡና እዚህ ያሉት ልጆች እንደኔ በቃ እናቴ የተቀበለችና ቤተሰቦች የተሰበሰቡ መሰለኝ። ዛኔ ማለት ነው የተሰማኝን ደስታ ልገልጽ አልችልም። በጣም ነው የተደሰትኩት። እና በቃ እስከዛሬ እግዚአብሔር ይመስገን እናት አባቴን እህት ወንድሞቼን እዚህ ነው ያየሁት አለሁት።
ሜሮን ሳይፉ አስተያየቷን የሰጠችን ሌላዋ የፋውንዴሽኑ ተጠቃሚ ናት።
በርደርሽ በእንታል ቀበር ልጆቹ ይሰበሰቡ ማለት በራጅቱ ተበሰቡ አስገቡ። በጣም ነው እናቴም አባቴ ሞቱ። ግን አባቴና እናቴ ቦት ሆነዋል። እዚህ ቤት በእንታ ተቀበሉ። ልጅ ያላባበሱ ለኔ ልብስ ሰጡኝ። ምን ማይፈልገው ነገር ሁሉ ነገር ቀባት ምን ብሎ ወዲው ሻወር አስገቡኝ። እናቴም አባቴም ጠንካርነ ለኔ ሰጥቶኝ ልጅ እስኮንድረ 6 ወር ሙሉ እዚህ ነው። እዚህ ቤት እውነት አምላክ ልጅ አልሞተም በይወታል። ድሮ እራሴ ጥዬ ነበር ማንነት ጥዬ ነበር። ግን አሁን እዚህ ቤት መስለኝ ማንነት ያግኝቻለሁ።
ፋውንዴሽኑ ያረሳቸው እናቶች ከስድስት ወራት በኋላ ከአራስ ቤት ሲወጡ ቤተሰቦቻቸውን በማፈላለግ እንዲቀላቀሉ ከማድረግ አንስቶ በተለያዩ የሥራ ዘርፎች ተሰማርተው ራሳቸውን እንዲችሉ ድጋፍ እንደሚደረግላቸው አስተባባሪዋ ሲስተር ሰናይ ተናግረዋል። ከዚሁ አገልግሎት በተጨማሪ ቤተሰብን የማማከርና የማሰልጠን ጎዳና ላይ የሚገኙትን ደግሞ ከሱስ ነጻ እንዲሆኑ የማገዝ ተግባራትም እንደሚከናወኑ አስተባባሪዋ ዘርዝረዋል። ፋውንዴሽኑ እስካሁን ሥራዎቹን የሚያከናውነው በአባሎችና በጎ ፈቃደኞች ድጋፍና አስተዋጽኦ እንደሆነ ሥራ አስኪያጁ አቶ መልካሙ ዱንፋ ገልጸዋል። የቤት ኪራይ ከሌሎች ወጪዎች ጋር ተዳምሮ ፋውንዴሽኑን እየፈተነው እንደሚገኝ ጠቅሰው ተጨማሪ ድጋፍ እንደሚያስፈልገው አመልክተዋል።
መንግስት ጋር ጫና እንዳለ ብንረዳም ግን እያገለገለ ያለው በአይነቱ ልዩ ነው። ዛሬ የተወለደው ልጅ ነው የምናገለግለው። ዛሬ ተወልዶ ይጣፈንታው አንደኛ ጊዜ ሽንት ቤት አንደኛ ጊዜ መወርወር የሆነውን ሽንት ቤት መወርወር የሆነውን ምንም መወገድ የሆነውን ልጅ አንስተን ኢትዮጵያዊ ዜጋ እንዲሆን ነገ ሀገሩን እንዲወድ የምናረግ አይነት ፋውንዴሽን ስለሆነ ለምሳሌ መንግስት ቦታ ቢሰጥን አትልስ ከቤት ክራይ ወጥተን እኛ ደግሞ የበለጠ ለመስራት እድሉ አለን።
ከሆስፒታል ወደ ጎዳና ከመውጣት በቀር ምርጫ የሌላቸውን እናቶች መጠጊያ ሰጥቶ በቀጣይ ኑሯቸውን የሚያቋቁመውን የአምላክ ልጆች ፋውንዴሽን ማገዝ የሚፈልግ ማንኛውም ሰው በግለሰብ በቤተሰብና በተቋም ደረጃ አባል በመሆን አሊያም በበጎ ፈቃድ አገልግሎቶች በመሳተፍ እንዲያግዝም ኃላፊዎቹ ጥሪ አቅርበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለቀደመው ዘገባ አመሰግናለሁ። ኢትዮጵያን ሴቶች ለነጻነትና እኩልነት ያደረጓቸው የትግል ታሪኮች በቂ ትኩረት አልተሰጣቸውም ሲሉ የታሪክ ተመራማሪዎች ይገልጻሉ። ኢትዮጵያን ሴቶች ካለባቸው ማህበራዊ ኃላፊነት ባሻገር ሀገሪቱ ባለፈችባቸው የታሪክ ሂደቶች ውስጥ ከአመራር ሰጪነት እስከ ፖለቲካዊ ትግል ድረስ ተሳትፎ እንደነበራቸው የሚናገሩት ምሁራኑ ያበረከቱት ሚና በታሪክ ንግርቶች ላይ ጎልቶ እንዳልታየ ይጠቁማሉ። አስማማው አየነ ቀጣዩን ዘገባ በጉዳዩ ላይ አካቷል።
ኢትዮጵያ ውስጥ በነበሩና በሚደረጉ የነጻነትና የኩልነት ትግል ታሪኮች ውስጥ ሴቶች የነበራቸው ድርሻ በጉልህ አልተጠቀሰም። ሴቶች ከቤተሰባዊና ማህበራዊ ኃላፊነቶቻቸው በተጨማሪ ኢትዮጵያ ባለፈችባቸው የታሪክ ሂደቶች ውስጥ ከመራር ሰጭነት እስከ ፖለቲካዊ ትግል ድረስ የነበራቸው ተሳትፎም በበቂ እንዳልተዘከረ የታሪክ ምሁራን ይናገራሉ። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም የማህበረሰብ ታሪክ አጥኚ ዶክተር ነጻነት ገብረ ሚካኤል ሴቶች በተማሪዎች ንቅናቄ ውስጥ ከነበራቸው ተሳትፎ ይነሳሉ።
ከተማሪነት ወደ ፖለቲካ እንቅስቃሴ ውስጥ ጎልቶ የገቡበት የሴቶች ጥያቄ በወቅቱ በነበረ ርዕዮተ ዓለም ምን ማለት ነው? ለኢትዮጵያ ምን ማለት ነው? ለኢትዮጵያ ሴቶች ምን አይነት ነጻነት ነው የምንመኘው? እንዴት ነው የሚተነተነው የሚለው የወቅቱን ርዕዮተ ዓለም ተከትለው መጽሐፍትን ጽፈዋል፣ ዲሞንስትሬሽን ወጥተዋል ወይንም ሰላማዊ ሰልፍ አድርገዋል። የነበሩትን የፖለቲካ እንቅስቃሴ ውስጥ ተሳትፎ አድርገዋል። በሂደት ነው እዚህ ውስጥ የሚሄዱት የሚገቡት። እሱ ጥናቱ በተለያየ መንገድ እየወጣ ስለሆነ እሱ ለሱ ተወውና ያንን ፕሬዘንሳቸውን በጣም የነበራቸውን አብረው ከወንድሞቻቸው ጋር የታገሉበትን ነገር ብዙዎቹ በህይወት እስከመክፈል እስከመታሰር በኋላ ጠፍተውም እስካሁን ያልተገኙ ብዙ አሉ።
በዚህ ዛሬ ባነሳ ነው የኢትዮጵያን ሴቶች የነጻነትና እኩልነት ትግል ታሪክ ጉዳይ ሐሳባቸውን ያካፈሉን ሌላው ምሁር የባህልና ታሪክ ተመራማሪው ረዳት ፕሮፌሰር አህመድ ዘካሪያ ናቸው። ሴቶች ከነጻነትና እኩልነት ትግል እስከ አመራርነት የነበራቸው ሚና ብዙ ዘመናትን ወደ ኋላ ተጉዘው ከኢትዮጵያ ታሪክ አንጻር ይቃኙታል።
አሁን ታሪኩ እንደሚነገረው ከሆነ የሰባን ድርሻ ጥበብ ፍለጋ የነበረው ሁኔታ በኢትዮጵያ አውድ መረዳት እንችላለን። በጉዲትንም ስናነሳ አመራራቸው ከፍተኛ ሆኖ አንድ ትልቅ ሀገር መገዳደር ችሎ ስልጣን ለመጨበጥ የሚሞክርበት ሁኔታ እናያለን። በመካከለኛውም ዘመን እነ ሄሌኒ ትልቅ ድርሻ እንደነበራቸው ታሪክ ይመዘግባል። በዛው ሁኔታ እነ ድል ወንበራም ሰፊ ጦር አመራ ሂደቶች ያሳዩበትን ሁኔታ እናያለን። ቀርብ ባለው እቴጌ ጣይቱን ማንሳት ይቻላል። በጦር ሜዳም ቢሆን ፊት ለፊት ብዙ የተዋጊነት ድርሻ ባይኖራቸውም ቀለቡንም ሆነ ሕክምናውን ከሴቶቹ ውጭ ማሰብ ይቸግራል። በዋጋውን ጥበብነት በዘመናዊ ሂደት ስናየው ስንዱን እናያለን። ስንዱ በዳይሬክተርነትም በፓርላማም አባልነት አገልግሏል። አጠቃላይ ስናስበው እያንዳንዷ ሴት አስተዋጽኦ አወጣች ብለን ስንል ወንዱንም የፈጠረች እሷ ናትና በድምር ውጤት ካየ ነው የሴቶችን ድርሻ የሚወዳደር ያለ አይመስለኝም።
ወደ ዶክተር ነጻነት አስተያየት ስመለስ እርሳቸውም እንዲሁ ሴቶች በኢትዮጵያ የስርዓተ መንግስት ውስጥ የነበራቸው የአመራር ሚና ከ19ኛው ክፍለ ዘመን በኋላ ለመብቶቻቸው መከበር ላደረጓቸው ትግሎች አስተዋጽኦ ማበርከቱን ያወሳሉ።
ለነጻነት ትግል ስንል ከስር የተፈነቀለውን ብቻ ሳይሆን ማየት ያለብን ምናልባት ፖለቲካና ኢኮኖሚ አውዱ የፈቀዳላቸው ቦታቸውም ከፍተኛ የፖለቲካ ማዕረግ ላይ የነበሩ ንግስቶች ነበሩ። ሀገርን የሚያስተዳድሩ የሚመሩ ወይም ከነገስታቱ ያላነሰ አስተዋጽኦ የነበራቸው። ስለዚህ እንደዛ አይነት አውድ ውስጥ ያለ የነጻነት እንቅስቃሴ ነው ታሪክን ተከትሎ የሚያደርጉት በኋላ ማለት ነው። የስርዓተ መንግስቱ እየተደራጀ በሚመጣ ጊዜ በተለይ ከዚህ ከ19ኛው ክፍለ ዘመን በኋላ የትምህርት የዚህ ዘመናዊ ህይወት እንቅስቃሴ ጋር ተያይዞ የሴቶችንም በተለይ ፖፑላር የምንለው አብዛኛውን ሴቶች በሆነ መንገድ እንደዚህ ጋር የማዋቀሩ ነገር ትምህርት ያስፈልጋቸዋል፣ ወጥተው ይህንን አይነት ስራ መስራት አለባቸው የሚል የድንጋጌ መንገዶች እየተሄደ ሄደ። ለምን ይሄ አዲሱን ከ19ኛው ክፍለ ዘመን ወዲህ ያለው በተለይ ከኢጣሊያን ከአድዋ ጦርነት በኋላ ያለው ጊዜ በጦርነቱ ውስጥ ሴቶች ብዙ አስተዋጽኦ እንደነበራቸው እናውቃለን እንደማንኛውም ማህበረሰብ። ቀጥሎ ግን ሴቶቹ ራሳቸው ትምህርት ያስፈልገናል ብለው ይጽፉ እንደነበር እናውቃለን። በብርሃንና ሰላም ጋዜጣ ላይ ብናይ ብዙ ወንዶች እነሱንም ተክተው ይጽፉ ነበረ። ሴቶችም ራሳቸው እንደው ትምህርት ብንማር የሚል የልምምጥ የሚመስል ጥያቄዎች ይጠይቁ ነበር። ስለዚህ የእነዛ ጥያቄዎች የመነሳት ውጤቶች ነው አሁን ያለነው ተምረን በትምህርት ቤት ውስጥ የምናልፍ ሴቶች። ስለዚህ እንደዚህ አይነት ልዝብ የሚመስልም ጥያቄ ለማንሳት እነዛን ጥያቄዎች መልስ እንዲያገኙ በማድረግ የራሳቸውን አስተዋጽኦ ነበራቸው።
የኢትዮጵያን ሴቶች ለሀገር ነጻነትና አንድነት መከበር እንዲሁም ለመብቶቻቸው ያደረጓቸው ትግሎች ታሪክ በቂ ትኩረት አላገኘም የሚለው የሁለቱም ወራን እምነት ነው። ረዳት ፕሮፌሰር አህመድ ዘካሪያ ለዚህ እምነታቸው ማብራሪያ አላቸው።
ታሪካችን በስርዓቱ መዝገብ አለመቻላችን ፈተናችን ነው፣ ለዛሬም ችግራችን ይኸው ነው ያደረሰንና በስርዓቱ መዝገብና በጊዜው እንቅስቃሴዎቻችንን በሙሉ በስርዓቱ ብንመዘግብ ጥሩ ነው። አሁን የሴቶችን አስተዋጽኦ በተጣመመ መልክ ቢሆን ባለፉት 50-60 ወደ 70 ዓመትም በላይ ያለው አዲስ ዘመንንም ጋዜጣ ብና የተወሰነው እንቅስቃሴያቸውን ሊያሳየን ይችላል። በዛ ተነስተን ሴቶችን ድርሻ እናወጣለን። ብዙ እንግድ የሚዘለል አይነት ይሆናል። የወንድ ዓለም ስለሆነ የሴቶቹን ድርሻ ብዙ አንመዘገብም እና አልተመዘገብም።
ዶክተር ነጻነት በበኩላቸው ራሳቸው ሴቶችን ቢሆኑ ታሪካቸው በበቂ ሁኔታ አልተነገረልንም ብለው እንደሚያምኑ የዳሳ ጥናት አጣቅሰው ያስረዳሉ። የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም በተማሪዎች ንቅናቄ ወቅት ሴቶች የነበራቸው ሚና በተመለከተ በሰራቸው የጥናትና ምርምር ስራዎች ላይም ይህ ስለመንጸባረቁም ያነሳሉ።
ፕሮፌሰር ባህሩ የአፍ መረጃዎችን ወይንም ኦራል ሂስትሪ ብለው ነው የሚቀለኝ የተማሪ ንቅናቄውን ያጠቃላይ ንቅናቄውን ታሪክ በሚሰሩ ጊዜ በ1997 ባያበሻ ሰብስበው ሲያነጋግሯቸው አንዱ ያናገሯቸው ስለ ሴቶች ጥያቄ መነሻ በዛ እንቅስቃሴ ውስጥ የሴቶች ጥያቄ ወይንም ተሳትፎ እንዴት እየጎለበተ እንደሄደ ምስክርነታቸውን እንዲሰጡ ነው። የዛ የምስክርነታው አካል ውስጥ አንዱ ጎልቶ የወጣው የጥያቄ መንገድ የኛ ታሪክ ከዚህ ከእንቅስቃሴው ታሪክ አንጻር እኛ ከከፈለው ዋጋ አንጻር ታሪኩ በደንብ አልተሰራም የሚል አንድ እንድምታ ያለው ጥያቄ ነበር። ያንን እንደ ግብዣ ወስደን ነው ኦኬ እንደዛ ብሎ ካሰቡ የሴቶቹን ታሪክ እንደነበረ ከመዛግብቶቹ ከራሳችሁ ካሉት ሰዎች ምስክርነት ያንን ግብዣ ተከትለን የሰራነው ስራ ነው ማለት ነው። ሁሉም እኔ ያነበብኳቸው ላይ አሁንም የታሪክ ሽፋንነት የመላላት ነገር ያነሳሉ። አሁንም ብዙ ይቀራል የሚል ግምገማ ነው እኔ በግሌ ያለኝ። በዚህ ፖለቲካ እንቅስቃሴ ውስጥ የሚያልፉት የነበሩ ሴቶች አንድ ሁለት ሶስት ሰዎች ምስክርነትን ሰጥተውናል። ከሴቶቹ ግን የወቅቱን የትውልዱን ታሪክ ያየን እንደሆነ አብዛኛው በወንዶቹ በኩል የተተረከው ይሰፋል ማለት ነው።
ከቅርብ ጊዜያት ወዲህ የሴቶችን አስተዋጽኦ የሚዘክሩ ጽሑፎች እየወጡ መሆኑን የሚናገሩት የባህልና ታሪክ ተመራማሪ ረዳት ፕሮፌሰር አህመድ ዘካሪያ ነገር ግን የበለጠ መስራት ያስፈልጋል ይላሉ።
በአጠቃላይ ሚኒስቴር መስሪያ ቤት አላቸው። በዛም አካባቢ ጥናትና ማካሄድ ይቻላል ብዬ ገምታለሁ። በዩኒቨርሲቲዎችም በኩል የተወሰነ የጀንደር ጥናቶች ኢንስቲቱቶች አሉ እና ይህንን ማበረታታትና ስርዓት ማስያዝ ወደ ህዝቡ ማቅረብ የሚቻልበት መንገድ በሚዲያም በጽሁፍም አጥሞ ለህዝብ የሚደርስበትን የሚያሳልጥ የተሻለ ግንዛቤ ይኖረናል ብዬ ተስፋ አደርጋለሁ።
የአዲስ አበባ ዩኒቨርሲቲ በተማሪዎች ንቅናቄ ወቅት ሴቶች የነበራቸው ሚና የሚዳስሱ የጥናትና ምርምር ስራዎችን ማሳተሙን የሚናገሩት ዶክተር ነጻነት በበኩላቸው ገና ብዙ ስራዎች ይቀራሉ ይላሉ።
አንድ ሁለት አርቲክሎች አውጥተናል ከዛ ጥናት ላይ። አሁን በመንቀጠል የምናወጣው ደግሞ ወርክሾፕ አካሄደን ነበር የዛ ጊዜ ቀበብሎች በሚል በተማሪ ንቅናቄ ውስጥ ያለፉ ሴቶች ከአሁን ካሉ ሴቶች ንቅናቄዎች ጋር ያደረጓቸው ውይይትና የጥናታዊ ጽሁፍ ያካተተ እሱን ደግሞ ፕሮሲዲንግ አሁን በቅርቡ እናወጣለን። ሶ እንደ ቅብብሎሹ እየተቀባበለ ቀስ በቀስ እየወጣ ነው። 3 ዓመት የተጠና ጥናት ነው። የኛ በጣም ቁንጥነች እንዳልኩ የተማሪ ንቅናቄ ውስጥ ያለፉ ሴቶችና የሴቶችን ጥያቄ ነበረ የዳሰስ ነው። የታሪክ ክፍተቱ ግን ከዚህ ያለፈ እንደሆነ ቅድም ተነጋግረናል። የነርሶች ታሪክ አልተሰራም። በአብዛኛው ሜዲካል ውስጥ የገቡ የነበሩ ሴቶች ታሪክ አልተሰራም። ብዙ ከሴቶች መልክ አንጻር እንደ መደባቸው እንደ የስራቸው በአደባባይም በመጀትም ብዙ እርሻዋን ይዘን ሕክምናን ይዘን ወጌሻን ይዘን ብዙ ልንሰራቸው የምንገባ የኢትዮጵያ መልክ ሞር እየሞላ ይሄዳል ብዬ ነው ማስበው። ታሪኩ ላይ በደንብ መሰራት የሚገባው የተሰሩ አሉ ብዙ ግን ብዙ መቀጠል የሚገባው ይመስለኛል።
ኢትዮጵያን ጨምሮ በመላው ዓለም በየዓመቱ እንደ አውሮፓውያን አቆጣጠር መጋቢት 8 የሚከበረው የሴቶች ቀን እንደዚህ አይነት ያልተነገሩ የሴቶች የነጻነትና የእኩልነት ታሪኮች ጎልተው የሚሰሙበት ነው። አሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
Yeah.
96ኛው ኦስካር ሽልማትን አበይቱነቶች ንግራቸዋል። በአሜሪካ የፊልም ዘርፍ ውስጥ ላቅ ያለ አስተዋጽኦ ያደረጉ ባለሙያዎች ከበሬታ የሚሰጥበት የኦስካር ሽልማት ስነ ስርዓት ትናንት ምሽት ተካሂዷል። የአቶሚክ ቦምብ ፈጣሪው ሮበርት ኦፕናይመርን ታሪክ ዳሰሰው ኦፕናይመር ፊልም በምሽቱ በርካታ ሽልማቶችን ያገኘ ሆኗል። ኦፕናይመር የአመቱ ምርጥ ፊልም፣ መራሄት ሬድ ተዋናይና ረዳት ተዋናይ ዘርፎችን ጨምሮ በሰባት ዘርፎች አሸናፊ ሆኗል። የፊልም አዘጋጅ ክሪስቶፈር ኖላን፣ መሪ ተዋናዩ ኪሊያን መርፊ፣ ረዳት ተዋናይ ሮበርት ዳውኒ ጁኒየር ወርቅ ቅቡን ድል ምልክት ሽልማት ጨብጠዋል። ፑር ቲንግስ በተሰኘው ፊልም ላይ ድንቅ ያተዋወን ችሎቷን ያሳየችው ኤሚ ቶማስ ምርጥ ሴት ተዋናይትነት ሽልማትን አሸናፊ ሆናለች። ዘ ሆልዶቨር በተሰኘው ፊልም ላይ የአንድ ሁለተኛ ደረጃ ትምህርት ቤት ማድቤት ኃላፊን ገጸ ባህሪ ወክላ የተጫወተችው ደብነ ጆይ ራንዶልፍ የድንቅ ረዳት ተዋናይ ሽልማት አሸናፊ ሆናለች። ሽልማቱን በተቀበለችበት አፍታ በምሽቱ ከተሰሙት ቀልብ ሳቢ ንግግሮች መካከል አንደኛውን ያሰማችው ደብነይ የየል ትወና ትምህርት ቤት መምህሯን ሮን ቫን ሉዊን አመስግናለች። በዚያ መማሪያ ክፍል ውስጥ ብቸኛው ጥቁር ተማሪ ነበርኩ፣ እርሶ ይህንን ተመልክተው በቂ መሆኔን ነግረውኛል በማለት። በምርጥ የፊልም አጃቢ ሙዚቃ ዘርፍ ለባርቢ ፊልም ለሰራችው ሙዚቃ ቤሊ አይሊሽ አሸናፊ ስትሆን፣ በምርጥ የውርስ የፊልም ጽሑፍ አሜሪካን ፊክሽን አሸናፊ ሆኗል። የሽልማት ስነ ስርዓቱ ፖለቲካዊ መልእክቶችም የተላለፉበት ነበረ። አንዳንድ ታዳሚዎች የኪነ ጥበብ ሰዎች ለተኩስ አቁም የሚል በጋዛ የተኩስ አቁም እንዲደረግ የሚጠይቅ እንቅስቃሴ ደጋፊዎች የሚታወቁበትን ልብስ ላይ የሚጣበቅ ብርቱካናማ ቁልፍ አድርገው ታይተዋል። በናዚ የአይሁዶችን ጭፍጨፋ በተመለከተ የተሰራውና የዓለም አቀፍ ምርጥ ፊልም ዘርፍ ዘርፍ አሸናፊ የሆነው ኢንትረስት ዞን ፊልም አዘጋጅ ጆናታን ግሌዘር እስራኤል ጋዛን መቆጣጠሯን ባወገዘበት ንግግሩ እስራኤልም ሆነ ጋዛ ውስጥ ሕይወታቸውን ያጡ ሰዎችን ከአዎንታዊ ሰብአዊ እሴቶቻቸው የመንጠቅ ተግባር ሰለባዎች መሆናቸውን አግልቷል። ሽልማቱ ከመጀመሩ በፊት ከአዳራሹ ፊት ለፊት በነበረው በጋዛ ተኩስ አቁም እንዲረጋገጥ በጠየቀው የተቃውሞ ሰልፍ ምክንያት እንግዶች ወደ ስፍራው የሚያደርሳቸውን ጎዳና ለመቀየር ተገደዋል። በተመሳሳይ 20 Days in Mariupol የተሰኘው በምርጥ ዘጋቢ ፊልም ዘርፍ አሸናፊ የሆነው ፊልም አዘጋጅ ስላቭ ቸርኖቭ በሩሲያ ከተወረረችው ሀገሩ ዩክሬን ጋር ተያያዥ መልእክቶችን አስተላልፏል። ይህንን ፊልም ባልሰራው እመኝ ነበር የሚል የመጀመሪያው የፊልም አዘጋጅ ሳልሆን አልቀርም ያለው ቸርኖቭ ሩሲያ ዩክሬን እንዳታጠቃ ከተሞችን እንዳትቆጣጠርና በሺዎች የሚቆጠሩ ዩክሬናውያንን እንዳትገድል ማድረግ የሚችል ቢሆን ኑሮ ሽልማቱን አሳልፎ ቢሰጥ በወደደ ተናግሯል። በአጠቃላይ ከሀያ በላይ ሽልማቶች የተሰጡበትን የዘንድሮውን የሽልማት ስነ ስርዓት የመራው መድረክ መሪ የቴሌቪዥን ትርኢት አቅራቢው ጂሚ ኪሜል ሲሆን ታዳሚውን በጨዋ ደንብ ሲያዝናና አንዳንዴም በነገር ሸንቆጥ እያደረገ አምሽቷል። ራቁቱን መድረክ ላይ የወጣው ጆን ሲናን ጨምሮ ረዳት የሽልማት ስነ ስርዓት አቅራቢዎችና ሸላሚዎች ጣል ባደረጓቸው አስቂኝ ክዋኔ ሰዎችና ቀልዶች ከቅርብ ዓመታት ወዲህ ውጥረት ያልተለየውን የሽልማት ስነ ስርዓት አፍታተውታል። ስላመሻችሁ በእጅጉና መሰግናለን አድማጮቻችንና ተመልካቾቻችን መልካም ምሽት ይሁንላችሁ።